መሰረተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። መሰረተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤናስጥልኝ እንደምን አመሻችሁ ቋድማችቻችን። ዛሬ ማክሰኞ ግንቦት 15 ቀን 2015 ዓመተ ምህረት ነው። ግንቦት 14 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶችን እነዚህ የአማራ ወጣቶች ከታገቱ
ማክሰኞ ግንቦት 15 ቀን 1267 ቀናት አለፋቸው።
እስከመቼ
በቅድሚያ ዜና በማስከተልም ከዝግጅት ክፍላችን የቀረበው የዕለቱ ሀተታ ይቀርባል። ከዚያም ከአድማጭ የተላከልን ትዝብት በመጨረሻም ለኦሮሞ ህዝብ በተላለፈ ማሳሰቢያ የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
ህዝብና መንግስት ለሀገር ሰላም ለማስና እድገት በጋራ ሲሰሩ ቀያሚም ሆነ ቅራኔ የሚፈጠርበት እድል የጠበበ መሆኑን በኢትዮጵያ ታሪክ አይተናል። ህዝብና መንግስት ግን ፎርና ጀርባ ሲሆኑ ቀያሚ እየጨመረ ወደ ቅራኔ ያድጋል። ቅራኔ እየሰፋና ገጽታው እየተቀየረ ሲሄድ ደግሞ ለተቃውሞ ያነሳሳል። ተቃውሞ የብረታ አድማሱን ሲያሰፋ ደግሞ ለውከትና ለብጥብጥ ይዳርጋል። ውከትና ብጥብጥ መፍትሄ የሚያጣበት ደረጃ ሲደርስ ከቁጥጥር ውጭ የሆነ ነውጥ ይፈጠርና ግጭት ይገባል። ይህም እያደገ ሲሄድ ወደ እርስ በርስ ጦርነት ይመራል። አሁን የኢትዮጵያ ነባራዊ ሁኔታ ከያቅጣጫው የሚሰሙ የቅሬታ ድምጾች መልካቸውን እየለወጡ ሀገርና ህዝብን ከፍተኛ ቀውስ ውስጥ ሊከቱ የሚችሉ ምልክቶች ከመጠን በላይ እየታዩ ነው። ይህንን ስጋት ያጠላበት አስፈሪ ድባብ ውሾቹ ይጮሃሉ ግመሎች ግን ጉዞውን ቀጥለዋል የሚባለውን አሰልቺ ተረት የሚያስተርት አይደለም። ከቦታ ወደ ቦታ ተንቀሳቅሶ መስራት በከበደበት በሰላም ወጥቶ መግባት አስተማማኝ ባልሆነበት የኑሮ ውድነት ባልተቻለበት በአዲስ አበባ ከተማ በዙሪያ ጎጆቿ እየፈረሰባቸው ወገኖች እሪታ በሚያስተጋቡበት ሌሎችም ዘርፈ ብዙ ችግሮች በበዙበት ሁኔታ ውስጥ ነገሮች እየከበዱ ነው። ወረዳ ከሚባለው ታችኛው አገዛዙ መዋቅር ጀምሮ በህዝብ ላይ ከፍተኛ ምሬት የሚፈጥሩ ድርጊቶች እየተፈጸሙ ይገኛል። የህዝብን መሰረታዊ ችግሮች መፍታት የተሳናቸው ካድሮች ህዝቡን በጉቦ አጥሩን እያሳቱት ነው። ከኗሮቹ መታወቂያ ጀምሮ ሌሎች መንግስታዊ አገልግሎቶች ያለ እጅ መንሻ መፈጸም የማይቻል ደረጃ ላይ ደርሷል። በመሬት አስተዳደር፣ በግንባታ ፍቃድ፣ በመሳሰሉት ዘርፎች የሚፈጸሙ ህገወጥ ድርጊቶች ምክንያት ዜጎች ለፍተው ባገኙት ገንዘብ የቀለፉት ጎጆ ፈርሶባቸዋል። ለአፍራሹም ተጠያቂ አልተገኘለትም። ብዙሃኑ ህዝብ የሚፈልግበትን ግብር በአግባቡ እየከፈለ ጥቂቶች ተሰውረው በሀብት ላይ ሀብት እያከማቸው በሚከብሩባት ሀገር ውስጥ ቅራኔው ከመጠን በላይ ቢጨምርም ሊገርም አይገባም። በወቅቱ ከህዝብ ከተነሱለት ጥያቄዎች በተጨማሪ ለመፍትሄ የሚረዱ ምክረ ሀሳቦች መቅረባቸው አይዘነጋም። ከውይይቶች በኋላ ካድሮቹ ግን ከህዝብ ጋር ያደረጉት ምክክር ምን ያህል ጠቃሚ እንደነበር በየተራ መናገራቸው እንዲሁ ይሁንና ለጥያቄዎቹ የተሰጠው ተግባራዊ ምላሽ ምን ያህል ነው ይባል እዚህ ግባ የሚባልም አይደለም። የተሰጡትን ምክረ ሀሳቦች ወደ ተግባር ለመቀየር የረባ እንቅስቃሴ ማልታየም ቢባል ማጋነን አይሆንም። ህዝቡ በየደረሰባቸው አገልግሎት መስጫ ተቋማት ማስተናገድ ተስኖት በየአደባባይ ቅሬታውን እየገለጸ ይገኛል። መንግስት ነኝ የሚለው በሀገሪቱ መኖሩና ለመኖሩ ባልተረጋገጠበት በዚህ ወቅት ህዝብ ከባድ አቤቱታውን ሰሚ በሌለበት በአደባባይ እያስተጋባ ይገኛል። የኗሪነት መታወቂያ ለማግኘትና ሌሎች አገልግሎቶችን ለመስተናገድ ጉቦ አምጡ ተባልን የሚለው አቤቱታ እየተለመደ መጥቷል። ችግሮችን ከሚፈታ ሹም ይልቅ የሚያባብስ ተፈቶ የተለቀቀ ነው የሚመስለው። የሰው ያለ ተብሎ ጨዋታው በያጣቸው ሲያስተጋባ ይደመጣል። በርካታ ዜጎች ጎጆአቸው ፈርሶባቸው ሜዳ ላይ መውደቃቸው እንዳሳሰባቸውና የህዝብ ያለ እያሉ ዛሬም ጨዋታቸው ካድማስ እስከ አድማስ እየተጋባ መሆኑንና የሚመለከተው አካል የነዚህ ንጹሃን ጨዋታ ሰምቶ መፍትሄ እንዲሰጣቸው ጠየቁ። የታችን የገነቡ ወገኖች ጽምር ስርዓት ባለው መንገድ ችግራቸው መታየት አለበት የተባለው የሀገሪቱ ምሁራን ያነሱት ጥያቄ እነሱ ቤቶችን በገነቡበት ወቅት ካርታና ህጋዊ ግንባታ ፍቃድ የሰጡ የመስተዳደር አካላት ሳይጠየቁ ህግ ለማስከበር በሚል ሰበብ በዜጎች ላይ የጭካኔ እርምጃ በመውሰድ ማንነት ተኮር ዝርፊያና ማፈናቀል ስደት ተጠናክሮ ቀጥሏል። በተጨማሪም ከዚህ ቀደም በመንግስት መዋቅሮች አማካኝነት የመስሪያ ቦታ የተጣሰው ወገኖች ምትክ የመስሪያ ቦታ ሳያገኙ ፍራጥ እንዲሆን ማድረግ ተቀባይነት የሌለው ድርጊት ነው። በሸራ የተወጠሩም ሆኑ በኮንቲነር የተሰሩ የለት እንጀራ ማግኛ ቦታዎች ለከተማው ውበት ተብሎ እንዲነሱ ሲደረግ ለማትም ሆነ እድገቱ ሰው ተኮር ካልሆነ ፋይዳ ቢስ ነው። ከመኖሪያም ሆነ ከመስሪያ ቦታቸው የሚፈናቀሉ ወገኖች ቀርበው ችግራቸውን የመፍታት ኃላፊነት የመንግስት ተበየው ሲሆን ይህን ግዴታ ሳይወጡ የተኛውንም ህዝብ ነው እናገለግላለን የሚሉት ጥያቄዎች በየቦታው ሲስተዋሉ ሰምተዋል። የኢትዮጵያ ህዝብ በሙሉ ይባል በሚችል ሁኔታ ግጭት ሆነ የግጭት ወሬ ሰርች ፈታል ይህ ህግ አክባሪና ትውት ህዝብ የሚመጥነው አገዛዝ ስለሌለ በዚህ ወቅት የራሱን መሪ መፍጠር እንደሚገባውም ተስተውሏል። ከትላንት ስህተቶች መማር የተሳናቸው የአገዛዙ ካድሮች በዚህ ስህተት ጎዳና ላይ እየተመላለሱ ለሰላም መስፈን ጠንቅ እየሆኑ ነው። አሁን ግዜ የሆነ ባለው አስከፊ ድርጊቶች ምክንያት ብዙዎች እያለቀሱ ነው። ይህ ሀዘንና ሩሩ ይዞት የመጣውን መዘዝ አስከፊነቱን ለመግለጽ በሚያዳግት ደረጃ ላይ ደርሷል። በኢትዮጵያ ዘርፈ ብዙ ብሔራዊ ጉዳዮች ላይ የሚስተዋሉ መዛነፎች አለመግባባቶች ዋነኛ ምክንያቶቻቸው ከበፊት ጀምሮ እስካሁን ድረስ ጠንካራ አስተማማኝ ተቋማትን ለመገንባት አለመቻሉ መሆኑ ተገለጸ። በኢኮኖሚ በፖለቲካ በጸጥታ በፍትህ በዲፕሎማሲና በሌሎች መስኮች ጠንካራ ተቋማትን ገንብቶ ብቃት ባላቸው ሰዎች እንዲመሩ ማድረግ የሰማይን ያህል ርቋል። ተቋማት ባልተጠናከሩበት ብቁ አመራርና ባለሙያዎች በሌሉበት ኢኮኖሚም ሆነ ሌላው ዘርፍ ውጤት አይገኝበትም። ግለሰቦች በሀገር አመራርም ሆነ በተለያዩ የሥራ መስኮች የሚኖራቸው አስተዋጽኦ ከፍተኛ እንደሆነ ቢታመንም ጠንካራ አስተማማኝ ተቋማት ከሌሉ የነሱ ፋይዳ አዚግባ የሚባል አይሆንም። የግለሰቦች አክለ ሰብና ላይ የተኮረ ተቋማት ሲኮርሱ ኢትዮጵያ ያምባገነነትና የህገወጥነት መፈንጫ ሆናለች። ህግና ስርዓት ተከብሮ በሰላም መንቀሳቀስ የሚቻለው ከግለሰቦች በላይ ተቋማት ጠንካራ ሲሆኑ ከማንም ተጽኖ ነጻ አስተማማኝና ጠንካራ ተቋም ሳይገነቡ ሰላምም ሆነ እድገት ይመጣል ብሎ ማሰብ አይቻልም። በኢትዮጵያ ኢኮኖሚ ላይ ከፍተኛ ቀውስ ካስከተሉ ምክንያቶች መካከል በከፍተኛ ደረጃ የሚጠቀሰው በሰሜን ኢትዮጵያ ለሁለት አመታት ያህል የተካሄደው አውዳሚ ጦርነት ይሁን እንጂ የኦነግ ኦህዴድ ተረኛ አስከፊና ጨፍጫፊ ቡድን ማንሰራራትም ዋናው ምክንያት ነው። በዚህ አስከፊ ጦርነት ከደረሰው ሰብአዊ ቀውስ በተጨማሪ ከፍተኛ መጠን ያለው የሀገር ሀብት ወድሟል። ለልማት መዋል የሚገባው ሀብት ለጦርነት ማስኬጃ በመሆኑ ምክንያት ብዙሃኑን ህዝብ እንደሰደድ እሳት በቁጥጥር ስር መዋል ላልቻለው የኑሮ ውድነት ዳርጓል። ከሰሜን ኢትዮጵያ ጦርነት ቀጥሎ በአካባቢው የሚከሰቱ ግጭቶች ጥቃቶች የዜጎችን እንቅስቃሴ በመገደባቸው ምርቶችን ከቦታ ቦታ ማንቀሳቀስ አለመቻሉ ከፍተኛ ኑሮ ውድነት እንዳስከተለ ተገለጸ። በዚህ ምክንያት ኢኮኖሚው በብርቱ እየተጎዳ ሲሆን ስራ አጥነትን በከፍተኛ መጠን ለመቀነስ ምርታማነትን ለመጨመር የዋጋ ግሽበትን ወደ ነጠላ ሀዝ ለመቀየር አዳጋች ሆኗል። ዜጎች በከፍተኛ ኑሮ ችግር ውስጥ ሆነው አላስፈላጊ ፕሮጀክቶች ላይ ማተኮር ተገቢም ህጋዊም አይደለም። ጠንካራ ተቋማት ቢኖር ኖሮ ቀድሚያ ለሚሰጣቸው አንገብጋቢ ፕሮጀክቶች ትኩረት ይሰጥ እንደነበር ይታወቃል። ኢኮኖሚው ከገባበት ቀውስ ውስጥ የሚላቀቀው የዓለም ባንክ IMF በእጅ ጥምዘዛ የሚፈልጉትን በማስፈጸም በሚለቁት ብድርና እርዳታ እንዳልሆነ ሊታወቅ ይገባል። የጠንካራ ተቋማት መኖር በሁሉም የሀገሪቱ አካባቢዎች ውስጥ ጥያቄ አለን ከሚሉ ወገኖች ጋር ሰላማዊ ግንኙነት በመመስረት የሚፈለግ ተቋም የለም። በአሁኑ ጊዜ በርካታ ዜጎች ሰብአዊ መብታቸው ተገፈው ለእንግልት መደረጋቸውን በከፍተኛ ጩኸት እያሰሙ ነው። በታጣቂዎቹ ጥቃት በማነሳቸው እየተለዩ ከሚሳደዱትና ከሚፈናቀሉት ጀምሮ ለአመታት የሚኖርባቸው ጎጆቻቸው እየፈረሱባቸው ሜዳ ላይ የወደቁ ወገኖች እርዳታ ከአድማስ እስከ አድማስ እየተጋባ ነው። በህግ የተረጋገጡላቸው መብቶች እየተደፈጠጡ አገልግሎት የሚነፈጉ ወገኖች ስንባቸውን እያዘሩ ነው። ሰብአዊና ዲሞክራሲያዊ መብቶች እንዲከበሩ ሁሉንም ወገኖች የሚያሳትፍ የፖለቲካ ምህዳር እንዲፈጠር፣ ከህጋዊ ከሰላማዊ አማራጮች የጉልበተኝነት ባህሪ እንዲወገድ፣ ሸረኝነት ጉልበተኝነት ቦታ እንዳይኖራቸው በዘርፊያ በማጭበርበር መክበር እንዲቀር፣ ብልሹ አሰራሮች እንዲጠፉ፣ አድላዊነትና ኢፍታዊነት እንዳይኖሩ፣ በብሔርና በጥቅም እየተዋደኑ መዝረፍ እንዲበቃ፣ ለስነ ምግባርና ለሞራል ጸር የሆኑ አሳፋር ድርጊቶች እንዲናቁና በአጠቃላይ በመከባበርና በመተባበር መንፈስ አብሮ ለመስራት የሚያስችሉ ጠንካራ ተቋማት ለመፍጠር ሁሉም የሀገሪቱ ህዝብ ወጥ በሆነ መንገድ ስርዓቱን ሊታገል ይገባል። መከላከያ ትምህርት ቤቶችን ለካምፕ መጠቀሙ ለትምህርት መቋረጥ ምክንያት ሆኗል ተባለ። በሀገሪቱ የተለያዩ አካባቢዎች በመከላከያ ሰራዊትና በፋኖ መካከል በመደረጉ ውጊያዎች ምክንያት የተወሰኑ ትምህርት ቤቶች የመማር ማስተማር ሂደት መቋረጣቸውን ከአካባቢው ነዋሪዎች አረጋግጠናል። በዚህም የመጀመሪያ ደረጃ ትምህርት ቤቶች መከላከያ ሰራዊት እንደ ካምፕ ይጠቀምበትን በመሆኑ የትምህርት ስርዓቱ መቋረጡ ተገልጿል። ለአብነትም በሸዋ ጣርማበር ወረዳ የጭራ ሜዳ የመጀመሪያ ደረጃ ትምህርት ቤት በተለያየ ወቅቶች የመከላከያ ሰራዊት እንደ ካምፕ ይጠቀምበት በመሆኑ የትምህርት ስርዓት ከተቋረጠ ውሎ አድሯል። የሀገር መከላከያ ሰራዊት በአካባቢው ህግ ለማስከበር በሚል ሲንቀሳቀስ ትምህርት ቤቱን በየጊዜው እንደ ጦር ካምፕ ይጠቀመዋል የተባለ ሲሆን ከሐሙስ ግንቦት 10 2015 ዓ.ም ጀምሮ ወደ ትምህርት ቤቱ የገቡት የሀገር መከላከያ ሰራዊት አባላትና ተሽከርካሪዎቻቸው እስካሁን ከትምህርት ቤቱ እንዳልወጡ ተገልጿል። ትምህርት ቤቶች ለአንድ ቀንም ቢሆን ወይ የወታደር ማዘዣ ጣቢያ ማድረግና በትምህርት ቤቱ አጥር ግቢ ውስጥ የሀገር መከላከያ ሰራዊት መኪናዎችን ማቆም በህፃናት ላይ የሚፈጠረው ስነ ልቦናዊ ተጽዕኖ አስከፊ እንደሆነና አእምሯቸው በትምህርት ሳይሆን በሌላ አላስፈላጊ ነገር እንዲቀረጽ እያደረጋቸው እንደሆነም የአካባቢው ነዋሪዎች ቅሬታቸውን ተናግረዋል። የኦሮሞ ሞብል ጽግና ገዛዝ ታሪክ ይቅር የማይለው በደል በአማራ ህዝብ ላይ ማካሄዱን ቀጥሎ የአንዲት ሀገር ዜጎች የተለያዩ ዓለም ዜጎች በሚመስል ሁኔታ ዘር ተኮር ትውልድ ማጥፋትና ትውልድ የሚቀረጹባቸውን ተቋማት በይፋ መውረር ተያይዞ ቀጥሎበታል። ይፈኛው አገዛዝ የግል ድርጅት ብልጽግና ፓርቲ ወደፊቱን ሳይጨምር ኢትዮጵያን ለማፍረስ 28 ቢሊዮን ብር ማውጣት ተነገረ። ዋናው ጉዳይ በነገራችን ላይ ለደህንነት ፖሊሲ ተብሎ የመከላከያ በጀት ኦዲት ስለማይነገር ጦርነት ለፋሽስት መንግስታት ጥሩ የዘርፉና የሙስና አውድ ሲሆን በኢትዮጵያ ላብ የወደፊቷ ለመመስረት ላቀዱት የከሸፈ ምኞት ሀገር ኦሮሚያ ስልማ በሚለው ድብቅ ፖሊሲያቸው በየአመቱ 4000 እስከ 5000 ከመለስተኛ እስከ አዳሪ ትምህርት ቤት እየተገነባ ያለው ከዚሁ የተጠና በጀት ማሻሻያ መሆኑ ግልጽ ነው። ቅጥረኛው አህመድ ሽዴ የ9 ወራት አፈጻጸም ለፓርላማ የፕላን የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ባቀረበው ጊዜ ከወያኔ ጋር በተደረገውና ለሁለት አመታት በዘለቀው ጦርነት በሚል ሽፋን የ22 ቢሊዮን ዶላር ውድመት ኪሳራ ማጋጠሙንና ሀገራዊ ምጣኔ ሀብት በ6 ቢሊዮን ዶላር መክሰሩን፣ ሚሊዮኖች መፈናቀላቸውንና 3 ሚሊዮን ነዋሪዎች ወደ ከፋ የደህንነት አሮንቃ ውስጥ መግባታቸውን፣ በአጠቃላይ ከ28 ቢሊዮን ዶላር በላይ ከ1.5 ትሪሊዮን ብር በላይ ኪሳራ ማጋጠሙን ተናግሯል። ይህ በእንዲህ እንዳለ ከህዝብ ጉሮሮ የነጠቀ ቅንጡ ቤተ መንግስት ለመገንባት ከቻይና ጋር የ15 ቢሊዮን ዶላር የግንባታ ውል ስምምነት አስሯል። ይህን የትሪሊዮን ብር ውድመትና ኪሳራ አሜሪካና አውሮፓን ሊሸፍኑለት ይጠብቃል። አፍንጫን ላስ እስከሚሉትም ድረስ ይሸፍኑልኛል ብሎ ቋምጧል። ይህም በህዝብና በሀገር ላይ የተቀለደ የዘመኑ ትልቅ ክህደት ሆኖ በታሪክ ተመዝግቧል። ዜናው በዚያ በቃ። Yes, I'm there, you're there.
የማክሰኞ ግንቦት 15 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ከተናጋሪው ደጋሚው ከተርጓሚው ደርጋሚው የደርግ ቀጣፊ ሻለቃና ሻምበሎች ሲሞክሩ እንደታዩት ሁሉ የዘረኛው ኮሎኔል ወናፎችም ከየጉድጓዱ ወጥተው ቱልቱላቸውን መንፋቱን ተያይዘውታል። በቅርቡ ዘረኛውን አገዛዝ በስልት ደግፎ የፖለቲካ ቅዠቱን ሊያሻሽጥብን የሞከረው በበቀለ ሹሜ ስም ያለውን ቆሼ ሁሉ አራግፎ በወያኔ መጽሔት ላይ አቅርቧል። የገማ የገለማ ተቀባይነት ያጣ የከሰረ እሰጥ አገባቸውን ስንመረምረው ሊቃኞልን የሚፈልጉት የፍየል ወጣጤ ቀረርቶ ብዙም አዲስ ዜማ ወይም ቅኝት የለውም። ወያኔን አፈር ያበላውን የፋኖን ትግል ኢፍትሃዊና ህገወጥ ማለት ዋና መልእክታቸው ነው። ይህን ለማስረገጥ ደግሞ የአማራ ብሔረተኝነት በሚል ጽንፈኛ ብለው ይኮንናሉ። የሚያስገርመው ይህን አቋማቸውን አንዳንድ በስም አማራ የሆኑ የፖለቲካ መድረክ አጣባቢዎችና ምሁርተብዮች እንዳለውጠው በየመድረኩ ይረጫጩላቸዋል። በወያኔ ስልጣን ጊዜ የሰላማዊ ትግል አባወራ ሆነው እነ ፕሮፌሰር መስፍን ወልደማርያም ትግላችንን እንዳደናቀፉት ሁሉ አሁንም መሰል ሚና ያላቸው ከየጉልባቸው ብቅ ብለው ሰላማዊ ትግል ብለው ማናፋትን ጀምረዋል። ይህንን ግልብ አቋማቸውን በህዝብ ላይ ሊጭኑ ሲወራጩም ኢህአፓ ያደረገውን ጸረ ደርግ ትግል ወጣት ያስጨረሰና ተገቢ ያልሆነ ብለው ማውገዝ የደርግና ወያኔን የከረፋ አቋም መድገም የግድ ሆነባቸዋል። ኮሎኔሉ መንግስቱ ኃይለማርያምም ከስደት ይመለስልኝ ኢህአፓም ህጋዊነት ይሰጠው ባይ መሆኑ እኮ ሊደበቅ አልተቻለም። የኢህአፓውን ህጋዊ ውቅና ጠቅላይ ሚኒስትሩን ዛሬ አገኘው ላለው ለአንጃ ለግዞ እስከዛሬ የደረቀ ዘረኛ እኮ ነው። የአማራ ጽንፈኝነት ሌሉት የተነሱት ፍትሃዊውን የህዝብ ጸረ ወያኔ ትግል ነው። ወያኔን የማደባየት ትክክለኛ ፍላጎትም ነው። አሜሪካም ወያኔም ቢሆን ተዘርፎ የትግራይ መሬት የተባለውና ምዕራብ ትግራይ ሲባል የነበረውን ወልቃይት ጠገዴ፣ ጸለምት፣ ራያን፣ ቆቦ ወዘተ ፋኖ በደሙ ስላስመለሰ ለወያኔ ይለቅ ዘንድ ይፈልጋሉ። ህዝቡ ግን ትጥቁን አልፈታ ብሎ እየተዋደቀ ነው። ይህ ነው የመቀመጫ ሾህ የሆነባቸው። ባረመኔ ሸኔ ሽፋንም በሰሜን ሸዋ የቀጠሉት አሰቃቂ ዘመቻ እንደፈለጉት አልሆነላቸው። ሸኔ ማለት የኮሎኔሉ ጦር ለመሆኑ ዛሬ ክርክርን ጠያቂ አይደለም። ጸረ አማራው ዘመቻ ከወያኔ ጋር የተቀነባበረም ነው። ይበዚህ እንዳለ አማራው በትጥቅ ሳይሆን በሰላማዊ በሚሉት መንገድ ጠላትን ይጋፈጥ የሚሉት ክፍሎች ያሉትን ቢሉ በተጨባጭ ጸረ አማራ ጸረ ኢትዮጵያ መሆናቸው ግልጽ ነው። ህዝብ በቁጥጥር ስር አድርጎ የማይፈልጉትን አፈናቅሎ የሚፈልጉትን አስፈሮ ዴሞክራሲን ደርዛት ፍቶ ህዝበ ውሳኔ ይደረግ ማለትም አንገት ስጡኝ ልረዳችሁ እንጂ ሌላ አይደለም። በወያኔ አጋፋሪነት የነ ወልቃይት ጉዳይ ኢትዮጵያዊ መንግስትን በሌለበት በህዝበ ውሳኔ ሊፈታም ይችል አይደለም። ታሪክ ግን ወያኔ በጉልበት ይዞና አማራውን አፈናቅሎ እነ ማይካድራን ፈጽሞ ምዕራብ ትግራይ ነው ያለው መሬት የትግራይ አካል ሆኖ እንዳልነበረ እነ መንገሻ ስዩም ሳይቀሩ ሳይወዱ በግዴታ ያመኑት ነው። የወያኔም ሆነ የኦሮሞማ ፋሽስቶች ልቦለድ ትረካ ሚሊዮን 5 ሚሊዮን ኦሮሞ ፈጅቷል የኢትዮጵያን ህዝብ የጋራ ታሪክ የሚሰርዝም ነው። ገዢ መደብም ካል ይዘቱ ህብረ ብሔራዊ ሆኖ መቆየቱን ስም ዝርዝር ማቅረቡ አስፈላጊ አይመስለንም። ወያኔ የአማራው ህዝብ በጥቅል የገዢ መደብ ነው ሲል በመጀመሪያ የተቃወመውና ያወገዘው ኢህአፓ ነው። የኦነግም ጸረ ምኒልክና ጸረ አማራ ልፈፋ ሊሰማ ከጀመረበት ጊዜ አንስቶ እርቃኑን ስናስቀረው መቆየታችንን ታሪክ ይመሰክርልናል። ዘርሳን ቆጥ ሁሉንም ጸረ ህዝብ አገዛዝ ከህዝብ ጎን ሆነን ስንታገል የኦሮሞ ጠባቦች ግን ከደርግም ከወያኔም ጋር ሆነውና ፍርፋሪ ስልጣን ለቅመው ህዝብን ከዳው እንደቆዩ ይታወቃል። ኦህዴድም ከወያኔ ወደ ኦዴፓ ብልጽግና የተሻገረ ያልሸሹም ዞራሉ አገዛዝ በመሆኑም ዛሬም በመሰረቱ በዘላቂው ለሚሊዮኑ ብዙሃን ኦሮሞ ህዝብ ጥቅም የቆመ ሳይሆን ለጥቂት ፋሽስት ኦሮሞማ አዲስ ከበርቴዎች ጥቅም የሚዋደቅ ነው። እነ ኮሎኔል ሆኑ እነ ሽመልስ አብዲሳና ጋቢሳ አራርሳ ኢትዮጵያዊውን የኦሮሞ ህዝብ አይወክሉም። ባይገርመንም በሰሜኑ ጦርነት 1.2 ትሪሊዮን ብር ወድሟል ሲባል 5 አመት በላይ ይፈጃል ለተባለው መልሶ ግንባታ ያስፈልጋል ለተባለው ብዙ ቢሊዮን ብር ውስጥ 95% የወያኔን 200 ሺህ ጦር አባላት መልሶ ለማቋቋምና ትግራይን መልሶ ለመገንባት ነው። ኢትዮጵያን ሲያዋርድ ሲያንቋሽሽ የነበረውን ገለባ ገለሰብ መልሰው በትግራይ ህዝብ ላይ ሹም ማድረጋቸው ደግሞ ግባቸው ምን እንደሆነና እንደሚሆን ተቋሚ ነው። የዓለም ባንክና IMF የተባሉት ተቋሞችም የአሜሪካ የጃዙር ቀኝ አገዛዝ መሳሪያ ናቸውና ድጋፋቸው ለኢትዮጵያ ሳይሆን ለወያኔ ነው። የርሃብ እርዳታ እህል የተባለውን የለመደበት ሌባ ወያኔ መቀሌ ገበያ ሲሸጥ ተደርሶበት የእህል እርዳታ እናቆማለን ብለው አፍቅሮ ወያኔ የሚወዘውዛቸው እነ ሳማንታ ፓወር ቢማገሩም ልዩ የንግድ ውልን አናድስም አሉ ተባለ ቢባልም አሁንም ድጋፋቸው ለወያኔ መመለስ መጠናከር መሆኑ ምንም አያጠራጥርም። ቡችሎቻቸውንም የአማራውን የፋኖን ትግል በልዩ ልዩ ሻጥር እንዲያደናቅፉ እዝ ሰጥተዋቸው ይኸው ጫጫታቸው በስቷል። ሰላማዊ ትግል የሚሉት ጸረ ኢሕአፓና ጸረ ትጥቅ ትግል ልፈፋቸው የዚሁ ነጸብራቅ ነው። መፍትሄው የፋኖን አንድነትና ታጥቆ የመፋለም ኃይሉን ማዳበር ነው። ሰላማዊ ትግል በሚል ሽፋን ህዝብን ያረመኔዎቹ አገዛዝ ሰለባ ሊያደርጉ የተነሱትንም ጸረ ህዝብ ብሎ ማራቅ ማደባየት ግዴታ ነው። አሁንም ወቅታዊ መፈክራችን በትግላችን ወያኔ ይውደም፣ በጋራ ትግላችን የኦሮሞ ጠባብ ፋሽስቶች አገዛዝ ይውደም የሚለው መሆን አለበት። ብአዴን፣ አዴፓ፣ ብልጽግና ወዘተ የሚባሉ ቡትቶችን አውልቀን እንጣል። ድል ለኢትዮጵያና ኢትዮጵያዊነት። በትግላችን ህዝባዊ ዴሞክራሲያዊ የሽግግር መንግስት ይመስረት።
ባይገባሽ ነው እንጂ ነበር የኔ ምኞት መቼ ደስታን አለቁ ለግል ብቻዬ በጅምር ቀረ እንጂ ውስጥኑ ምኞቴ የህብረቱ ጥቅም ህዝብ እንዲገባው ሁሉም ለባይ ለድልገባው የህብረቱ ጥቅም ህዝብ እንዲገባው መቼ ደስታ ይፈለፈ በጅምር ቀረ እንጂ ውስጥኑ ምኞቴ።
አድማጮቻችን በማስከተል ቢተው አማረ የላኩልንን ትዝብት እናሰማለን። ጡረታ መውጣት በማይፈልገው ቅጥረኛና ከሃዲ ባንዳ አገራችንን የገጠማት መከራና ፍዳ ባንዳነት ከሃዲነትና ቅጥረኛነት ከጥንትም ጀምሮ ለብዙ ዘመናት አገራችን ኢትዮጵያንና ህዝቧንም ከአጋም እንደተጠጋ ቁልቋል ሲያደማት ኖሯል። አሁንም ተባብሶ ቀጥሏል። በጣሊያን ወረራ ጊዜ ባለቃል ኪዳን ጀግኖቻችን ጨርቄን ማቄን ሳይሉ ለአገራቸውና ለወገናቸው ሲሉ ጎራዴያቸውንና ጋሻቸውን አንገበው ሲዘምቱ አገሩንና ህዝቡን ሳይሆን ከርሱም ብቻ አገሩ ያደረገው የባንዳ ጥርቅም የታሪክ አተላውን ተሸክሞ እንደ ፈርስ በታሪክ እየሸተተ ለሊሬና ለርካሽ የሹምባሽነት ሹመት ሲል ብቻ አርበኛውን ሲያጠቃና ሲያስጠቃ እንደነበረ ይታወቃል። ያሁኑም ባንዳ ለዶላርና ለአረቦች ፔትሮ ዶላር ተስገብግቦ ይህንኑ አገር ጠል ክህደቱን አጠናክሮ ቀጥሎበታል። ያውም ይባስ ብሎ ዘረኝነቱንም አክሎበት። ስለ ብአዴን ብዙ ተብሎበታልና መጀመሪያ የመቀመጫዬን እንዳለችው አስቸኳይ መፍትሄ ይፈለግለት። ለኔ ባንዳና ቅጥረኛ ማለት እግዚአብሔር በአምሳሉ ከፈጠረው ሰው በመልክ ቢመሳሰልም ሰብአዊ አእምሮው የተዋቀረው በከርሱና ለከርሱ ብቻ የሆነ ማለት ነው። ይህ ማለት ደግሞ ለሰብአዊነቱ መርከስና መዝቀጥ መገለጫው ከሃዲነቱ ራስ ወዳድነቱና ውሸታምነቱ ነው። አገሩ ህዝቡና ክብሩ ሌላ ሳይሆን ከርሱና ፈርሱ ብቻ ናቸው። ለዚህም ነው ሲወርድ ሲዋረድ ዘመን ባስቆጠረ ልኩ ለአገሩ ለህዝቡና ለራሱ ክብር ሲል በጽናት ለመቆም በማናቸውም አይነት ምክርም ሆነ ትምህርት ወይም ተግሳጽና ተሞክሮ ራሱን ሊያቃናና ሊያስተካክል የማይችለው። ለዚህ ዋቢ ጥራ ብባል ዘረኛውን አቶ አብይን የካሃዲዎች ሁሉ ንግስናውን አልነፍገውም። አንዱ የአቶ አብይ የቅርብ ሰው እንዲህ ሲል ነበር ባህሪውን የገለጸው። አብይ የሰባተኛ ክፍል ተማሪ ዕውቀትና የዶክተሮች ቀጣፊ ምላስ ያለው ሰው ነው ነበር ያለው። ለኔ በጣም ተስማምቶኛል። ካሃዲነቱን፣ ውሸታምነቱን፣ ዘረኛነቱን፣ ቀፎ ጭንቅላትነቱንና ጨካኝ የባህር አውሬነቱን በትንሽ ቃላቶቹ ፍንተው አድርጎ በግምገማው ገልጾታልና ዛሬ ትግሉ በናይ በገሬዎች በተንቀለቀለበት ሰዓት ባንዳው ቅጥረኛውና ጥንባንሳው የፖለቲካ ጆፌ አሞራዎቹ ትግሉን ለመቀልበስ አለና ብለው እየተንጫጩ ናቸው። ደጋፊዎቻቸው ደግሞ በመድረካቸው አዳንቀው እየዘገቧቸው ነው። እኮና ማናቸው ብላችሁ ብታፋጠጡኝ ከሃዲዮን ጴጥሮስ ስለ ሽግግር መንግስቱ የህግ አርቃቂነት ብቃት አሞካሹት። አንበሳው እንኳን መጣህልንም አሉት። ክህደቱ ቃሉን በማክበር ለአገር ሁሉና ሲል አንገቱን ለሰይፍ ለመስጠት የቆረጠ ጀግናችን ነው ብለው በሳግ በተናነቀው አንደበታቸው ሲያሽቃብጡለት ሰማውና ለወያኔ ሰላይ ሆኖ አገሩን እንዲያጠቃ ያሰማሩት ስብሃትና በረከት ይህንን ጉድ ሲሰሙ ምን ይሉ ይሆን ብዬ ስለዘጋቢዎቹ እኔ አፈርኩ። ቄሮ መጣብኝ ብሎ ራሱን በጠራው ሰላማዊ ሰልፍ በተደጋጋሚ ይኋሊት ፈርጣጩን እስክንድር ነጋን ደፋሩና ብቸኛው የፋኖ የፖለቲካ መሪያችን ከነተጥቁ እየተንጎማለለ መጥቶልናልና ደስ ይበለን እያሉ ሲያውካኩ በመስማቴ በህልሜ ነው ወይስ በእውኔ አሰኘኝ። አቶ አብይም በጣም ተደናግጧል ብለው አንዘረጡ። ሌላው ደግሞ የደርግ መንግስት ሹመኞችና አገልጋዮች ሆነው ባባሪነት ለፈጸሙት የወገን እልቂት ህዝቡን ይቅር በለን ሳይሉ ራሳቸውን የትግሉ አውራ አድርገው መንጠራዋዛቸው በቁስሌ ላይ ሚጥሚጣ እንደጨመሩብኝ ተሰማኝና ቆጠቆጠኝ። አንጃውና በታኝ ካዲዎች ያፋኝ ገዢው ቀኝ እጅና የባዕድ ቀጣሪዎች አገልጋይ ሆነው በአገር ላይ ለፈጸሙት ጸያፍ ወንጀል አጥፍተናልና ማሩን ሳይሉ አሁንም እንደለመዱት አይናቸውን በጨው ታጥበውና የትግል ገዳይ ጭምብላቸውን አጥልቀው ከኛ በቀር ታጋይ ላሳር ሲሉ ስሰማ ከዚህ የባሰ ሌላ ምን ጉድ ይሰማ ይሆን አስባለኝ። ሆኖም ሆዴ እንደ ማሽላ ቆሎ እያረረ የትዝብት ጥርሴን ፈገግኩላቸው። አገራችን ጀግና የትግል መሪዎችንና ታጋዮችን ለማፍራት ድሃ ባለመሆና እኮራባታለሁ። ለምን ቢባል ከራሱ አልፋ ተርፋ በቀኝ ተገዥነት ለተደፈቁት የአፍሪካ አገሮችና የዓለም ጭቁን ህዝቦች ሁሉ የነጻነት አብሪ ኮከባቸው ተምሳሌት መሆኗ በታሪክ ተመዝግቧልና ክብር ለሰማዕታት ጀግኖች አባቶቻችን እላለሁ። የአገራችን ጎጂዎች አስ ከተባለ ሁሌም ያው መርዘኛ እንግዲህ ልጆቿ ብቻ ነበሩ አሁንም ናቸው። አገራችንን ከውስጥና ከባድ ጠላቶቻችን ለመከላከል ካስፈለገ የውዳሴ ከንቱ እኝ እኝ ባይነት አያዋጣም። ትግሉንና ታጋዮችን የሚያስበላ ጎጂ አካሄድ ነውና በአስቸኳይ ይታረም። ፖለቲካውንና በወታደራዊ ዲሲፕሊን የታነጸ ቁርጠኛነትን ያማከለ ስነ ስርዓታዊ አሰራርን መከተል ለግባችን ስኬታማነት ወሳኝ ነው። የዕዩኝ ልታይ ታጋይነት ትግሉን ብቻ ሳይሆን ራስንም ለጉዳት ይዳርጋልና እንጠንቀቅ። መቼም ትግል የራስ ግብዣ አይደለም ተብሏል አይደል? እንግዲህ ይሄን ትግላችንን ከዳር ለማድረስ ከፈለግ በትግሉ አመራሮችና ተጋዳይ አርበኞች አእምሮ ሰርጾ መግባት ያለበት አንድ ሀቅ ይታየኛል። ሁሌም ባጽኖት የውጭና የውስጡን አዝማሚያ ዱካ በመከተል እኛ ስናውቀው የትግል መሪውን እኛ ስናውቀው ጀግና አርበኛውን ማንደባለቀው ፈርጣጭ ሯጩን ቅጥረኛ ባንዳ ቡከን አንጃውን ብለን ቀይ መስመራችንን አስመራል። በጥንቃቄና ባይነ ቁራኛ ግራ ቀኙን በመቃኘት ሰርጎ ገቡን ለማስወገድ ነቅተን የስር ነቀል ትግሉን ማካሄድ አለብን። አገራችን በጀግኖች ልጆቿ ታፍራና ተከብራ ለዘላለም ትኖር። ቢተዋማረ ነኝ ከቆላ ቀራኒዮ ቅድስት የግዕዝ ምድር። Thank you.
ለመላው ሶፊ የኦሮሞ ማህበረሰብ በተለይ ለኦሮሞ ፖለቲከኞች ታጣቂዎች ምሁራን ወጣቶች የሃይማኖት አባቶች አባገዳዎች እናቶች እና እንዲሁም ሰራተኞች በሙሉ ጥብቅ ማሳሰቢያ ፋሽስቱና አምባገነኑ ጠባብና ጸረ የሰው ልጅ የሆነው አብይ አህመድ አሊ የሚመራው አገዛዝ ያለፉት 5 አመታት ዘርንና ማንነትን ኢላማው በማድረግ ሲፈጽም የኖረው ጭፍጨፋ ግድያ ስደት ማፈናቀል የግብጽዋ ሞልቶ በመፍሰሱና ግፈኛው አገዛዝ ይባስ ብሎ ነጋሪት ጎስሞ በአዋጅ በአማራ ማህበረሰብ ላይ ጦርነት አውጆ ሰፊውን የአማራ ገበሬ ላባደር ሴት ሽማግሌዎች አዛውንቶች ደካሞችን ህፃናቶችን ወጣቶችን በግፍ እየጨፈጨፈ መሆኑን እንድታውቅና ይህንንም ግፍ በህዝብ ላይ ሲፈጽም በስምህ እንደሆነና ባንተም ስም ለሚፈጽመው ወንጀልና ግፍ ተጠያቂ እንደምትሆንና ታሪክም ይቅር የማይለው ስህተት በኦሮሞ ስም እየተፈጸመ መሆኑን እንድታውቅ እየገለጽን ይህንን እብሪተኛ እብድና ደንቆሮ ከኢትዮጵያ ህዝብና በተለይም ደግሞ ጦርነት ከታወጀበት የአማራ ህዝብ ጎን ቆመህ እንድትፋለመው ኢትዮጵያዊ ጥሪያችንን እያቀረብን የዚህን ግፈኛ አገዛዝ ፍጹም ጸረ ሰው ጸረ ዲሞክራሲና በስልጣኑ ለመክረም ሲል በሚሊዮኖች ቢያልቁ ቢሰደዱ ቢጨፈጨፉ ቢራቡ ህዝብ እርስ በርሱ ቢተላለቅ ገንታ የሌለው ቡድን በመሆኑ አሁን የያዘው የመጨረሻ መመሸጋው የሆነው የብሔር ጓዳ በመሆኑ አማራ ኦሮሞን ሊያጠፋ ተነስቷል። አማራ ስልጣን ከኦሮሞ ለመቀማት ታጥቆ ጦርነት ከፍቶብናል። አማራ ስልጣን ከያዘ የኦሮሞን ባርነት አንድ ቋንቋ አንድ ሃይማኖት በማስፈን ኦሮሞ ለባርነት ለማዳረግ ስለ ተነሳ ከጎኔ ቆሙ ሲል የሐሰት ፕሮፓጋንዳውን በተከፋዩ ካጆችና ቅጥረኞች ሰፊውን ኦሮሞ ህዝብ እያወናበደ ይገኛል። ሰፊው የአማራ የአፋር የጉራጌ የወላይታ የደቡብ ብሔረሰቦችን በጠላትነት ፈርጆ ከነዚህ ማህበረሰብ በመንግስት መስሪያ ቤት ተቀጥረው የሚሰሩ ሰራተኞችን በመከላከያ ተቀጥረው የሚሰሩ ወታደሮችን መኮንኖችን በፌደራል ፖሊስ ውስጥ ሳይቀር የሚሰሩ ሰራተኞችን በማንነታቸው ብቻ ከመደበኛ ስራቸው እየተፈናቀሉና ለእስር እየተዳረጉ ይገኛሉ። አገዛዙ ይህንን ሁሉ ግፍ ሲፈጽም የሚሰጠው ምክንያት መንግስትን በኃይል ከስልጣን ለማስወገድ በመሞከራቸው ይህም ኦሮሞን መልሰው ለባርነት ለመዳረግ ያጡትን ስልጣን በኃይል ለመመለስ በመሞከራቸው ነው የሚል ነው። ከዚህ በፊት ይህ የአራት ኪሎ አምባገነን ፋሽስታዊ ቡድን በትግራይ ላይ ጦርነት ሲያውጅ አማራን፣ ኦሮሞን፣ አፋሩን፣ ሶማሌውን የደቡቡን ህዝብ አሰልፎ ህግ ማስከበር በሚል አዝምቶ ከሚሊዮን በላይ የትግራይ ህዝብ እንዲያልቅና በአማራ በአፋር ተመሳሳይ እልቂት ከዛ ቁጥር የበለጠ እንጂ ያነሰ ካልሆነ እልቂት ካስፈጸመ በኋላ ሰሞኑን ልክ አንዲት ዘለላ ጸጉር እንኳን እንዳልተነቀለበት ሰው ገዳዎች አራዶች በሀዘንና በሰቆቃ ተቆራምዶ እንባ እያነቡ ባለ የትግራይ የአማራ የአፋር እናቶች አባቶች እህቶች ልጆች ፊት ሲሸላለሙ ሲሞጋገሱና ሲተቃቀፉ ላየ ሰብአዊነት ለሚሰማው የኢትዮጵያ ህዝብ ታላቅ የሀዘን ዕለት ነበረ። ይህ ቡድን ዛሬ ያ አልበቃ ያለ በሚመስል መልኩ ወያኔና ኦህዴድ የተቀናጀ አማራን ትጥቅ ማስፈታት በሚል ጭምብል ለብሰው አማራን ከምድረገጽ ለማጥፋት በአዋጅ የአገሪቷን የመከላከያ ኃይል የኦሮሚያን ልዩ ኃይልና የወያኔን ጦር አቀናይተው በአማራ ገበሬ ከተማና የገጠር ነዋሪ ህዝብ አማራን ወጣት ከተማዎች የሚኖሩ ሰራተኞችን ላይ ጦርነት ከፍቷል። ይህ የፋሽስቱ የአብይ አህመድ የመጨረሻ ፋሽስታዊ እርምጃ በምንም ተአምር ፋሽስትነት እንደማይጠናቀቅ በገሃድ እየታየ ነው። መከራ፣ ስደት፣ ግድያ፣ ረሃብ፣ እስራት አንገፍግፎት ብረት ያነሳን ህዝብ ከአምሳ ዙር በላይ ባሰለጠነውና ባስታጠቀው የኦሮሚያ ልዩ ኃይል ለማንበርከክና ለዘላለም በስልጣን ለመክረም የሚደረገው ጥረት የታቀደለትን ውጤት እያስገኘም አለመሆኑን በተለያየ የመገናኛ ዘዴዎች የሚሰራጨውን ዜናዎች እንደምትሰማ መገመት ይቻላል። አብይ አህመድና አገዛዙ የኦሮሞ ህዝብ ወዳጅ ወይም ደግሞ ለኦሮሞ በጎ አሳቢ ሰው አይደለም። አብይ አህመድ ስልጣኑን ለማስከበር የሚጠቀምበት ከፋፍሎ የመግዛት ዘዴ አንዱ የኦሮሞን ህዝብ ከጎኑ አሰልፎ ለስልጣኔ ያሰጉኛል የሚላቸውን እንዲያጣፉለት የወሰነባቸውን ለማጥፋት ተጠቅሞ ሲጨርስ በተራው ተመልሶ እንደሚያጠፋ በማስረጃ የቅርብ ጊዜውን የአብይ አህመድ አሊን ክህደት ላስታውሳችሁ እወዳለሁ። ቀደም ሲል የአማራ ክልል አማራን እነ አሳምነው ጽጌን ለስልጣኑ ስጋት ሆነው ስለታዩት ከነገብረ ጽዮን ጋራ በመተባበር ማጥፋቱንና ከስልጣን ማስወገዱ አስታውሱ። በሁለተኛው ዙር ወያኔ ለስልጣኑ አሁንም አስጊ መወገድ ወይም ደግሞ መዳከም አለበት ብሎ በአመነበት ሰዓት ኤርትራን ተወዳጅቶ እነገብረ ጽዮንን በከፍተኛ ስጋትና ፍራቻ ውስጥ ከከተተ በኋላ ጦሩን ከሰሜን ለማንሳት ሲሞክር ወያኔ ጦሩ ሊወጣ ይችላል፣ ነገር ግን መሳሪያውንና ትጥቁን በሙሉ ከትግራይ አይነቀነቅም በማለት ለበርካታ ወራት እንደተረኩ ከቆዩ በኋላ ወያኔ ሳይቀድሙኝ ልቅደመው በሚል ወታደራዊ ጥቃት በአብይ አህመድ የመከላከያ ኃይል ተጠቃ በሚል ጥምብል ኤርትራን የማራን ያፋርን ህዝብ ህግ ለማስከበር በሚል ስም ለሰው ልጅ ዘግናኝና የሆነ ጭፍጨፋ በማይካድራ በትግራይ ምድር በአፋር ምድር እና በመላው የአማራ ክልል የህዝብ እልቂት እንዲከሰስ ያደርግ አብይ አህመድ አሊ ለስልጣኑ እንጂ ስለ ህግ መጣስ ወይም ደግሞ ስለ መከላከያ ኃይል መጠቃት አስቦ አልነበረም። አሁን ደግሞ በዚሁ በትግራይ በኩል ያለበትን ስጋት ያሶገደ መስሎ ሲታየውና የአማራ ህዝብ መሳሪያ መታጠቁ ከፍተኛ ስጋት መስሎ ስለታየው ከጥንት ጠላቱና ጠላቱና በሚሊዮኖች ለረገፉበት በትሪሊዮን የሚገመት ንብረት የጠፋበት ጦርነት ምንም እንዳልሆነ ተቆጥሮ ግንባር በመፍጠር ትናንት ከወያኔ ትጥቅ የታደገውን ፋኖን የአማራ ልዩ ኃይልንና ሚሊሻውን ለማጥፋት ልዩ ኃይል ትጥቅ በማሰፋት በሚል ትጥቅ ማስፈታት በሚል ስም በአማራ ህዝብ ላይ ጦርነት አውጆ የአማራን ገበሬ፣ ወጣት፣ ምሁራን፣ የከተማ ነዋሪዎች በማንነታቸው እየተፈረዱ እየታሰሩ እየተገደሉ እየተሰደዱ እየተባረሩ ይገኛሉ። ይህንን ግፍ ለማፈጸም እየተጠቀመበት ያለው ህዝብ ደግሞ የኦሮሞ ወጣት፣ ምሁራን፣ ልዩ ኃይል፣ ፖሊስን፣ ለስርዓቱ ታማኝ የሆኑትን አድርባዮች፣ ባንዳዎችና ሆዳሞችን እንደሆነ በግልጽ ይታወቃል። ሰፊው የኦሮሞ ማህበረሰብ ሊገነዘበው የሚገባ ነገር ቢኖር አብይ አህመድ ሰፊውን የኦሮሞ ወጣት አማራ ኦሮሞን ወደ ባርነት ለመመለስ ጦርነት ስለከፈተብን የአማራን ፋኖ ልዩ ኃይልና ሚሊሻውን ትጥቅ ማስፈታት አለብን በማለት እያጭበረበረ መሆኑን ሰፊው የኦሮሞ ህዝብ ያውቅ እንደሚገባ ማሳሰብ እንወዳለን። አብይ አህመድ አሊ ሪፐብሊካን ጋርድን ሲመሰርት ከአምሳ ዙር በላይ የኦሮሚያ ልዩ ኃይልን ሲያስመርቅ ኦነግ ሸኔ በሚል የዳቦ ስም ሰጥቶ የአብይን ተንኮል በቂ መደበኛነት ሲያሰማራ ጋሸን ሲልና ብሎ የከተማ ገዳይ ስኳድ ሲያቋቁም ለኦሮሞ ህዝብ አስቦ ሳይሆን የኦሮሞን ህዝብ ከሌላው የኢትዮጵያ ህዝብ ጋራ ካቃረነ በኋላ የኦሮሞን ህዝብ በተለይ ወጣቱን ዲሞክራት ቲክ አመለካከት ያላቸውን የኦሮሞ ምሁራን ሌላው የኢትዮጵያ ህዝብ ኦሮሞ ጠል ነው ኦሮሞን በስልጣን መቀመጥ አይፈልጉም በኔ ላይ የተቃጣ ሁሉ በኦሮሞ ላይ የተቃጣ በመሆኑን አውቃችሁ ከጎኔ ተሰለፉ አለበለዚያ ሁላችንም እንበላለን በሚል የሐሰት ትርክት በአደባባይ በፓርላማ ተብዮና በተገኘው መድረክ ሁሉ ሲደሰኩል ይሰማል በወለጋ በአጣዬ በደራ በከሚሴ በሻሸመኔ በጅማ በቡራዮ ንጹሃንን አብይ አህመድ አሊ በኢመደበኛ ጥሩ አስጸፍፎ ኦነግ ሸኔ በሚል ዳቦ ስም እየሰጠና አይ የሚገደለው አማራ ነው ገሙ ነው ጉራጌ ነው የደቡብ ነው እኔን አይመለከተኝም ምን አገባኝ በሚል የንቅፍ ሰመመን ውስጥ ያስገባ ብዙ ወንጀሎችን በኦሮሞ ስም ፈጽሟል ይህንን ፋሽስታዊ ደባውንና ተንኮሉን ለማስፈጸም ከፍተኛ ሚና የተጫወቱ ደግሞ በኦሮሞ ህዝብ የሚነግዱ የኦህዴድ ካድሬዎች እንደሆኑና ሰፊው የኦሮሞ ህዝብ ጥያቄ የኢኮኖሚ የማህበራዊ የዲሞክራሲ ሆኖ ሳለ ኦሮሞ ለምን ስልጣን ያዘ? ኦሮሞ ለምን ፍንፍኔ ጠየቀ? ኦሮምኛ ለምን በፌደራል ቋንቋ አልሆነም? የኦሮሚያ ብሔራዊ መዝሙር ለምን በአዲስ አበባ ትምህርት ቤቶችና የመንግስት መስሪያ ቤቶች አልተዘመረም? ወደምን በመቀየር የኦሮሞ ህዝብ በረሃብ በበሽታ በድርቅ ወረርሽኝ እንዲሰቃይና በስሙ ግፍ እየተፈጸመ ከኢትዮጵያውያን ወንድም እህቶቹ ጋራ እንዲለያይ አድርጎታል። እምነቱን ቋንቋውን እውነቱንም ሆነ ቋንቋውን አልተወለደም። የኦሮሞ እስላሞች የኢትዮጵያ እስላሞችን መጅሊስ አፍርሶ በዘር ላይ የተመሰረተ መጅሊስን በማቋቋም ካፈራው ለውጥ በወለጋ የአማራ ብሔር እስላሞች በኦነግ ሸኔ የአብይ ኢመደበኛ ጦር ሲገደሉ የኦሮሚያ ክልል እስልሞች ድምጻቸውን እንዳያሰሙ ተደርገዋል። በአዲስ አበባ መስጊዶች ሲፈርሱ የጉራጌ፣ የወሎዬ፣ የጅማ ኦሮሞዎች ያልሆኑ እና የእስላሞችም ኦሮሞዎች በብዛት ባለመሆናቸው የኦሮሞ ኡስታዞች አንጃዎች ድምጽ ሲያሰሙ አይታይም። ይህ ሁሉ ወንጀል አብይ አህመድና የኦሮሞ አክቲቪስቶች የማህበራዊ አንቂዎች ተከፋይ ካድሬዎች በኦሮሞ ስም የሚፈጽሙት ወንጀል መሆኑን ሰፊው የኦሮሞ ህዝብ ተገንዝቦ በቃችሁ ሊል እንደሚገባ ማሳሰብ እንወዳለን። የዛሬዎቹ የኦህዴድና የኦሮሞ አስመሳይ ምሁራን ባይ ደንቆሮች በጠኔ እያለቀ በተቅማጥ ወረሽን እየተሰቃየ በኑሮ ውድነት እየተሰደደና በባዕድ ሀገር ያለ ርህራሄ እየተሰቃየ ባለ የኦሮሞ ወጣቶች ተማሪዎች ሴቶች ላይ በመሳለቅ የኦሮሚያ ታላቋን ቤተ መንግስት የጫካውን የኢትዮጵያ ቤተ መንግስት በሚል ትረት እየተሳለቀበት መሆኑን ከማሳየት በስተቀር ለሰፊው የኦሮሞ ህዝብ የሚፈጽመው ነገር የለም። ከሁሉ በላይ ለሰፊው የኦሮሞ ህዝብ ማሳሰብ የምንፈልገው በጣም አስፈሪና አሳሳቢ ነገር ቢኖር ኦህዴድ መራሹ የአብይ አህመድ አሊ አገዛዝ እየፈጠረ ያለው ጠንቅ ሰፊውን የኦሮሞ ህዝብ ከአጎራባች ብሔር ብሔረሰቦች ጋራ በማጋጨት ወደ ጦርነት በማስገባት መፈናቀል መሰደድን እንዲያስተናግድ እያስገደዱት መገኘታቸው ነው። ይህ እንዲሆን የተፈለገው ደግሞ ያለ ምክንያት አይደለም። አብይ አህመድ አሊ የሚመራው አገዛዝ የመጨረሻ አዳኙ አድርጎ አብይን እንዲመለከተውና አፍሮስ እንዲቆም ለማድረግ ካለው ፍላጎት እንደሆነ ሰፊው የኦሮሞ ወጣት ሙራን ስራሰኞች የሃይማኖት አባቶች ታዋቂ ግለሰቦች በሙሉ የጉዳዩን አሳሳቢነትና አደገኛነት ተገንዝባችሁ ይህንን የተንኮል አካሄድ በትጉዋጉት እንደሚገባ እናሳስባለን። ሌላው ያገዛዙና የኦህዴድና ያገዛዙ የሐሰት ትርክት የኢትዮጵያ ህዝብ ከዛም አልፎ አለፍ ሲል የአማራ ህዝብ የኦሮሞን ህዝብ ወዳልፈለው ወዳልፈው የባላባት ስርዓት መልሶ ለመክተት አንድ ቋንቋ አንድ ሃይማኖት አንድ ባህል በላሉ ለመጫን አሃዳዊነትን ለማስፈነው በሚል የሐሰት ትርክት ነው። ይህ ደግሞ የአብይ አህመድ አሊ አገዛዝ ኦሮሞ ስልጣን ይዟል። ስለዚህ ይህንን የአብይን ስርዓት ጠብቁት የሚለው ትርክት ውሸት እንደሆነና ኦሮሞ ስልጣን ያዘ የሚባለው ሰፊው የኦሮሞ ህዝብ በፖለቲካው በማህበራዊው በዲሞክራሲ ስርዓትን አስፍኖ መኖር ሲችል እንጂ የኦህዴድ ካድሮች የአብይ ሴኩሪቲ አካል የአብይ ስልጣን አስጠባቂ የኦሮሚያ ልዩ ኃይል አቋቁሞ ህዝብን በዘር በሃይማኖት በአካባቢ መጤ ሰፋሪ እያለ ቀለብ ስለተሰፈረለት አዲስ አበባን ኬንያ በማለት ህዝብን እያፈናቀለ መሬትን በመቀራመት ሀብት እያሸሸ ስለሆነ ኦሮሞ ስልጣን ይዟል ማለት አይቻለም። ጥቂቶች የአብይ አገልጋዮች ሀብት ይዘዋል፣ ንብረት ይዘዋል፣ መሬት ወስደዋል፣ ህዝብ አፈናቅለዋል፣ ወንጀል ሰርተዋል። አብይ ለኦሮሞ ማህበረ ብሔራዊ ለኦሮሞ ርህራሄ የለው። ሰፊውን የኦሮሞ ወጣት በአማራ ህዝብ ጦርነት አውጆ በአማራ ገበሬዎች፣ ሴቶች፣ ህፃናት፣ አዛውንቶችን፣ ተማሪዎችን እንዲገድል እንዲያርድ እንዲፈጅ እየተደረገ መሆኑንና ያንኑ ያክል ደግሞ የኦሮሞ ወጣት እየሞተ የአውሬ ቀለብ እየሆነ መሆኑን እያንዳንዱ የኦሮሞ ማህበረሰብ ሊገነዘበው ይገባል። እናቶች፣ አባቶች፣ ወጣቶች ያውቁት የሚገባ ሀቅ እንደሆነ አውቀው የኦሮሞ ወጣት የኦሮሞ አምራች ኃይል የኦሮሞ የወደፊት ተስፋ በማስፈልግና ለአብይ አህመድ አሊ የስልጣን ዘመን ማራዘሚያ ምክንያት ተደርጎ ማለቅ መሰዋት ያውሬ ቀለብ ከወዳጅ ከወንድሙ ከህቱ ጋራ በማታረቅም ውስጥ መክባቱ አስፈላጊ አለመሆኑን አውቆ ሰፊው የኦሮሞ ህዝብ ሊፋለመው ሊዋጋው ሊቃወመው ይገባል። የኦሮሞ ልዩ ኃይል የመከላከያ ዩኒፎርም ለብሶ መሰረተ ልማቶችን በአማራ ምድር እያወደበ በድሮን በአውሮፕላን በሄሊኮፕተር ጭምር ጦርነት ከፍቶ ህዝብን እያወደመ መሆኑንም እንድታውቅ እናስገነዝባለን። አማራ ኢትዮጵያ ተብላ ከምትጠራ ምድር እንዲወጣና እንዲገደል የታወጀበት ህዝብ መሆኑንና የመኖር ወይም ያለመኖር ትግል እንጂ ማንንም ለመጨቆን ወይም ደግሞ የድሮን ስርዓት ለመመለስ እንዳልሆነና ከእንግዲህ ወዲያ አልታረድም እንቢ ብሎ ብረስ ያነሳ ህዝብ መሆኑ በባርነት ላለመኖር፣ ላለመታረድ፣ ላለመደፈር፣ ላለመሰደድ፣ ላለመፈናቀል ቆርጧል። ወዳጅነቱ እንጂ ተቃርኖ መቆሙ ለሰፊው የኦሮሞ ህዝብ ጠቀሜታ እንደሌለው አውቆ የትግል ግንባር ከአማራ ህዝብና ከሌሎች ኢትዮጵያ ጋር ቆሞ ትግሉን እንዲቀላቀል የትግል ጥሪያችንን እናስተላልፋለን። ድል ለኢትዮጵያ ህዝብ።
አርኬውማ
አርኬውማ
ወይ ወይ አርኬውማ
ወይ ወይ አርኬውማ
ወይ ወይ አርኬውማ
Thank you.